የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ይህ ጋቢና ነው ከአሜሪካ ድምጽ ራዲዮ። ዛሬ አብረን ካመሸን ቀጣዮቹን ጉዳዮች እንሰማለን። የሀገራት የውዝግብ ምንጭ በሆነው የአባይ ወንዝ መነሻ አቅራቢያ የሚኖሩ ኢትዮጵያውያን ህይወት ምን መልክ እንዳለው በመሽቱ እናያለን።
የከርሰ ምድሩ ውሃ ካለበት እኔ በዘበኝነት ከመውልበት ቦታ የአምስት ደቂቃ መንገድ ነው አባይ ለመድረስ ማለት ነው። አምስት ደቂቃ ነው የሚፈጀው። ተቀምጬ አንድ ጀሪካ ውሃ ለመጠጥ ይችላል።
የአባይን ወንዝ ተከትለው ከሚኖሩት መካከል ያንድን እናት የተቀነጨበ ሐሳብ ነበር የሰማነው። የሌሎች ነዋሪዎች ሐሳብ የታከለበት መሰናዶ በመሽቱ ይደመጣል።
ስለ መብት ስናወራ ስለ ራሳችን የመብቃት ኃይል ከሆነ የምንለው ከወንድ የሚቀነስ ነገር አይደለም። እንደ ኬክ ተቆርሶ የሚያልቅ ነገር አይደለም። ሴቷ ስለተማረች የእሷ ከፍታ የእሷ ወደ ደህና ቦታ መድረስ እሱን ዝቅ ያደርጋል የሚለው እውነት አይደለም።
አሁን ደግሞ የሰማናት ዶክተር ስህን ተፈራን ነው። የኢትዮጵያ ሴቶች በወቅታዊ የሀገሪቱ ሁኔታ ላይ ስላላቸው እንቅስቃሴና ሴታዊት ስለተሰኘው መርሃ ግብር እርባና አውግተናል። ቆየት ብሎ ይደመጣል። ሌሎች አዲሱን ትውልድ የሚመለከቱ መሰናዶችም አሉን። እኔ ተረኛ አስተናጋጃችሁ ሀብታሙ ስዩም ነኝ። ኤደን ገረመው ደግሞ በመቀጠል አጫጭር የዓለም ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። በአማራ ክልል ሰሜን ሸዋ ዞን ሞረትና ጅሩ ወረዳ በእናዋሪ ከተማ ከ20 አመት በላይ አገልግሎት ሲሰጥ በቆየ የኢትዮጵያ ሙሉ ወንጌል ቤተክርስቲያን አጥቢያ ላይ የደቦ ጥቃት መድረሱና 3 ምዕመናን መጎዳታቸውን የቤተክርስቲያኑ ፕሬዝዳንት መጋቤ ልማዋቄ ለአሜሪካ ድምጽ ገለጹ። በጥቃቱ ቤተ እምነቱ ሙሉ ለሙሉ መቃጠሉን ነው ሐላፊ የገለጹት። በዚህ ከተማና በአካባቢው ለሚገኘው ማህበረሰብ የነጻ ህክምና አገልግሎት ለመስጠት ወደ ስፍራው ተጉዞ የነበሩ የሀገርና የውጭ ሀገር የህክምና ቡድኖች በህክምና አቃቸው ላይ ከፍተኛ የሆነ ጉዳት እንደደረሰባቸው የወረዳው አስተዳዳሪ ተናግሯል። አያይዞም በንብረት ላይ እንጂ በሰው ላይ አንድም የደረሰ አደጋ የለም ብሏል። ለጥቃቱ መነሻ ምክንያቱ ምን እንደሆነና ጉዳቱን ያደረሱትን አካላት ለይቶ ለህግ ለማቅረብ የምርመራ ቡድን ተቋቁሞ በማጣራት ላይ ነው ሲሉ የወረዳው አስተዳዳሪ አቶ ተሾመ ተገኝ ለአሜሪካ ድምጽ ገልጸዋል። አድማጮች ይህን ዘገባ ያሰናዳችሁ ጽዮን ግርማናት በምሽቱ ፕሮግራም ላይ ያዳምጡት ይችላሉ። በዓለም ዙሪያ ያሉት መንግስታት እየተለወጠ ያለውን የኮሮና ቫይረስ መዛመትን ለመገደብ እርምጃ እየወሰዱ መሆናቸው ታውቋል። ካለፈው ታህሳስ ወር አንስቶ ከ118000 በላይ የሚሆኑ ሰዎች ታመዋል። በ114 ሀገራትም 4300 የሚሆኑ ሰዎች ሞተዋል። ኮቪድ-19 በሚል አጽሮተ ቃል የሚታወቀው ቫይረስ የጀመረው ቻይና መሆኑ ይታወቃል። የቻይና የጤና ጥበቃ ባለስልጣኖች ዛሬ 24 አዲስ በሽተኞችን ማግኘታቸውን አስታውቋል። ቻይና ውስጥ መጀመሪያ ላይ ከነበረው የመዛመት መጠን እየቀነሰ ቢሆንም ከሌሎች ሀገራቶች ወደ ቻይና የሚገቡ ሰዎች ዘንድ በሽታው እየታየ በመሆኑ ማንኛውም ወደ ሀገሪቱ የሚገባ ሰው ለ14 ቀናት ተገልሎ እንዲቆይ የቤጂንግ ባለስልጣናት አዘዋል። ኢጣሊያም የቻይናን ፈለግ በመከተል በመላው ሀገሪቱ የእንቅስቃሴ ገደብ እያደረገች ነው። ሰዎች ሊንቀሳቀሱ የሚችሉት አስቸኳይ ሁኔታ ካስገደዳቸው ብቻ መሆኑም ተዘግቧል። እስካሁን ባለው ጊዜ በሀገሪቱ 10000 የቫይረሱ በሽተኞች እንዳሉም ታውቋል። ዩናይትድ ስቴትስ ውስጥ ኮሮና ቫይረስ የያዛቸው ሰዎች ብዛት ከ1000 በላይ በመድረሱ ባለስልጣኖች ስጋት አድሮባቸዋል። ብሩንዲ ውስጥ የሚካሄደው ምርጫ በፖለቲካ ተቃዋሚዎች ላይ በሚፈጸመው ጭቆና፣ በኢኮኖሚ፣ በማህበራዊ አለመረጋጋት እንዲሁም እየጨመረ በሄደው የወንጀል ተግባር ምክንያት ሊሰናከል ይችላል ሲሉ የተባበሩት መንግስታት ድርጅት መርማሪዎች አስጠንቅቀዋል። ዓለም አቀፍ ማህበረሰብ በተለይም የብሩንዲ አጎራባች ሀገሮች የብሩንዲ መንግስት ነጻና ግልጽ የሆነ ምርጫ እንዲያካሄድ እንዲያሳምኑት የተባበሩት መንግስታት ድርጅት ኮሚሽን ጥሪ አድርጓል። ነገር ግን የሚሆን እንደማይመስለው ምልክት እየታየ 3 አባላት ያሉት ኮሚቴም ጠቁሟል። የብሩንዲ ፕሬዝዳንታዊ የምክር ቤትና የከተማ አስተዳደር ምርጫዎች እንደ አውሮፓውያን አቆጣጠር በመጪው ግንቦት 20 ቀን ይካሄዳል። አድማጮች ለሰዓቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁ አምሹ።
ጋቢና ቪኦኤ የአዲሱ ትውልድ ድምጽ በፌስቡክ በበይነ መረብ ገጻችን እንዲሁም በመደበኞቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በመስተማት ላይ እንገኛለን። አብራችሁን ስለሆናችሁም እጅግ እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። ኢትዮጵያና ግብጽ በአባይ ወንዝ አጠቃቀም ላይ ያላቸው ልዩነት እየተካረረ በመጣበት በአሁኑ ሰዓት ላይ የአባይ ወንዝ መነሻ አቅራቢያን መኖሪያቸው ያደረጉ ነዋሪዎች ሕይወት ምን ይመስላል? ለዚህ መልስ ለማግኘት ወደዚያ ቀናችሁ ዘጋቢያችን አስቴር ምስጋናው ከነዋሪዎች ጋር አጭር ቆይታ አድርጋለች። ዛሬም ድረስ የንጹህ ውሃ መጠጥ አቅርቦትና የኤሌክትሪክ አገልግሎት ያልደረሳቸው እኒያ ነዋሪዎች የውዝግብ ምንጭ ሆነው የህዳሴ ግድብ ለነሱ ግን መልካም ነገር ያመጣል ብለው ተስፋ አድርገዋል።
እድሜያቸው በሰባዎቹ መጀመሪያ የሚገመተው ወይዘሮ ሙጨት ሆነኛው ከቤታቸው ወጥተውና 20 ደቂቃ የእግር መንገድ ተጉዘው በየቀኑ እንደሚያደርጉት ሁሉ ዛሬም የጉድጓድ ውሃ ለመቅዳት ወረፋ እየጠበቁ ነው።
ከቀምጨው ወረፋ ጠብቄ ማመጣ
ስንሳት ወረፋ ይጠብቃል።
ጧት ይሄን ነው ጧት ይሄን ነው ተውና አራሳን ይልጥም ልጅ ነኝ በቀን በቀን ያለች ምትቀዳ ሁሉ ልጅ ነኝ ሰሪ ፕሬዝደንት ቀደች ሰኞኒ ከሰኞት ነው ቀደ።
የወይዘሮ ሙጭት መኖሪያ የአባይ ወንዝ በሚያቋርጠውና ለመነሻውም ቅርበት ባለው አካባቢ መሆኑን የሰማ ሰው ይህ ያለባቸው የውሃ ችግር ግር ሊያሰኘው ይችላል። የአባይን ልጅ ውሃ ጠማው እንዲሉ የሳቸውንና የመሰለ አካባቢ ነዋሪዎች ህይወት በፈተና የተሞላ በድህነት የተከበበ ነው። ጤና ያጣች ልጃቸውን ለማስተማመና የሶስት የልጅ ልጆቻቸውን ጉሮሮ ለመድፈን በቀን ለ4ና 5 ሰዓታት ወረፋ ጠብቀው ለዕለት ፍጆታ የሚሆን አንድ ጀሪካን ውሃ ያገኛሉ። ጥቂት ሳንቲም ለማግኘትም ለሌሎች ይቀዳሉ። ይህ ደግሞ የየዕለት ህይወታቸውን ፈታኝ እንዳደረገው ይናገራሉ።
ይሰው ወቀዳል
ለራሱ ፍጆታ ከመምጣት ባለፈም ደግሞ ለሌላ ሰው ያመጣሉ።
አመዳል
ትብር ይከፈለውታል
ቦር ነው እንጂ እንደሰጡ ነው መቀበል።
ዱ ጤና ስላጣሽ ነው ይሄን ስራ የሚሰሩት?
አዎ ነው እንጂ ተናቀቅ ማላግታ ዘይዳ ተናቀቅ ሱስ ወንደል እናለጥ ሲያደርለው አባታ ሞተ ምን ያስቆል እና ላይ ስር ማይዝም ልጅ ብቷት ቆን ልጅነን ተቀምጠ።
ወይዘሮ ሙጨት የሚቀዱበት የውሃ ጉድጓድ የተገነባው በ1994 ዓ.ም እንደሆነ የሚናገሩት የውሃ ተራ አስከባሪ ወይዘሮ አበቡ ከበደ ውሃው እያለቀ በመምጣቱና የተጠቃሚዎች ቁጥር በየጊዜው እየጨመረ በመምጣቱ በቂ ውሃ ማዳረስ እንዳልተቻለ ይናገራሉ።
ህዝቡ 240 ሰው ነው የሚጠቀምበት። ከ240 ሰው ያው ሰው እየተቸጋገረ ኮሚቴዎች ያው 7 ኮሚቴዎች አሉ። እነዚያ 7 ኮሚቴዎች እኔም በመቆጣጠር ያው ህዝቡ እየተቸጋገረ ልጅም ያለው ልጁ እያለቀሰ በጣም እየተቸገረ ማልዳ 12 ሰዓት ላይ የጣለው ውሃ እስከ 9 ሰዓት እስከ 10 ሰዓት እየተቀመጠ ነው ውሃውን የሚጠቀም እና የውሃ ችግር አለበት። ህዝቡ እየተቸገረ በጣም እየተቸጋገረ እቺ የመጠጥ ውሃ አንድ ጀሪካ ውሃ ለመጠጥ እንጂ ለሌላ ነገር መሰራረው ነገር የላትም። ያው ከአባይ 10 ደቂቃ መንገድ ርቀት ነው ውሃው ያለ የከርሰ ምድር ውሃ ካለበት እኔ በዘበኝነት ከመውልበት ቦታ ያ 5 ደቂቃ መንገድ ነው አባይ ለመድረስ ማለት ነው። 5 ደቂቃ ነው የሚፈጀው። ተቀምጪ አንድ ጀሪካ ውሃ ለመጠጥ ይችላል።
አሁን እዚህ ጋር በወረፋ ስትጨቃጨቁ ነበር እየሰማሁ ነበር። እግዚአብሔር ደግሞ ውሃው ሊያልቅ ነው ያላችሁ ደግሞ በጣም ስትጨነቁ ነበር። ውሃው ያልቃል ማለት ነው
አገልግሎቱ ስለበዛበት 18 አመቱ ነው እና ውሃው ሲያልቅበት አሁን እኔ አቁሙ ይያልኩኝ ያቆምኩኝ ነው። 5 ደቂቃ ቆሞ እንደሆነ 2-3 ጀሪካ ይቀዳል። 10 ደቂቃ ቆሞ እንደሆነ 7-8 ጀሪካ ሆይ ይቀዳል። እንደዛ ያረኩኝ ነው ራሱን አሁን መጣቀም ራሱ ዘበኞች 6 ሰዓት ላይ ዝጊ 7 ሰዓት ላይ ክፈች ይሉኝ ለህዝቡ አልደርስልኝ ብሎ ከዘበኞች ትዛዝ በላይ ሆኝ ዝም ብዬ ነው ያሁን መስራ።
እዚሁ አንደስተቀበሌ ነው የሚገኘው ወይዘሮ ብርቄ ቤት ገብቻለሁ። ወይዘሮ ብርቄ እንጨትና ኩበት ቀላቅለው በማንደድ እንጀራ እየጋገሩ አገኘኋቸው። የኤሌክትሪክ ኃይል ተጠቃሚ ባለመሆናቸው በጭስና በእሳት ምክንያት የጤና ችግር እንደገጠማቸው ይናገራሉ።
ጫካ ዛሬ ተከልክሏል። አሁን
ጫካ መሄዱ ምን ያደርኩ ነው?
እንጨት ለማምጣት እየተሾላለክነ ነው እንዲሁም እንጨት ምናመጣ ያና መጣንም እየተጠቀምነ ነው በመጣዱ። አሁን ተቀምጨ ስጋግር ልብየን ሲመተኝ በቃ ልብ መንተኛ ሆኘ አንድ 16 አመት ነው ጠበል የጠጣው። ዛሬ አይኔ አይኔ ጠፍቷል። መብራት ይመጣልን በስኮል ምጣድን ጥዳለን ድስትን ጥዳለን ቡና እናፈላለን። ይሄ ጥቃሞት ነበረን። አይ ሲመሽ ላምባዲና ገስተን በጃችን ዘ ከቤት ላምባ ይበራል በዳሪ ላምባዲና ገስተን ነው የምንጠቀም።
የ11ኛ ክፍል ተማሪ ልጃቸው መቅደስ ሙጨ በኩራዝ ስታጠና አግኝቻታለሁ። መቅደስ የተሻለ ቀንን በመናፈቅ ለታላቁ የኢትዮጵያ ህዳሴ ግድብ ገንዘብ እንዳዋጣችም ትናገራለች።
በኩራዝ እያጠ በማጠናበት ሰዓት ወረቀቱ ላይ ያለው ጽሑፍ ነጸብራቅ አለው። እና ያ የጻይ ብራንን ያላይኔን ያመመኝና ብዙ ፍላጎትም የለኝ ፍላጎቴን ሁሉ ቀነሰው የማጥናት ፍላጎቴ ጭሱም ሽታው ኮራዝ ለምንም እንትን አይልም ብዙ ጉዳት አለው
አባይዚህ አካባቢ ሩቅ ነው ወይስ ቅርብ ነው
አረ ቅርብ ነው እኛ ስር ነው እዛው ትምርት ቤት ስር ነው ግን ቅርብ እንደመሆኑ ለሌላ ሀገር አልፎ ይሄዳል እንጂ ለኛ ምንም እየጠቀመን አይደለም ለአባይ ግድብ ብር አዋጡ እየተባለ እና ያዋጣን ምን ይያል ነበር ግን እንደዛ ማዋጣን የመብራቱን ማልመጣልንም ሲቀጥል ደግሞ በግድም ስካውን እንደዚህ የተሰራ ነው እንጂ ምንባል አልቋል ወይ መዚህ ደረጃ ደርሷን እየተባለን አይደለም
ኢትዮጵያ የታላቁን ህዳሴ ግድብ ግንባታ ከ8 አመታት በፊት የጀመረችው በእንዲህ አይነት የከፋ ድህነት የሚኖሩ ዜጎቿን ህይወት ለመቀየር ነው አሁን ግድቡ ከ70 በመቶ በላይ ተጠናቋል የዚህ አካባቢ ነዋሪዎችና በግድቡ ላይ አሻራቸውን ያሳረፉ ኢትዮጵያዊ በሙሉ በተስፋ የሚጠብቁት ይሄንን ነው
ያው አባይ ግድብ ራሱ ግድ ያለው ሰጥቻለሁኝ ልጆችን አሳድጋለሁ ብዬ ለመብራትም ለውሃም ጥቅም አለው በሚል ሰጠናን
አባይ ተገድቦ ወው እንትን ቢል ለጥቅም ቢውል ቢሰራ ሰው እየተቸጋገረ ህዝቡ እየተቸጋገረ ውሃ አልቦ ያደረ ቢሰራ ያልፍልናል
አቶም ቢያለበየነ በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር ናቸው በአባይ ዙሪያ ምርምር እያደረጉ ይገኛሉ በኢትዮጵያ እየደገ ተመጣው የህዝብ ቁጥር አንጻር የታላቁ ህዳሴ ግድብ ግንባታ ከድህነት መውጫ ብቻኛ መንገድ እንደሆነ ይናገራሉ ከሱዳንና ግብጽ ጋር ሲነጻጸር ኢትዮጵያ በአባይ ወንዝ ላይ ምንም እንዳልተጠቀመችበት የሚገልጹ አቶም ቢያለ የህዳሴ ግድብ ጉዳይ የህልውና ጉዳይ ነው ይላሉ
አድማጮቻችን ያስቴር መስጋናው ዘገባ ተከታይ ክፍል በነገው ምሽት ይደመጣል። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ ራዲዮ። የሙዚቃ ፍታን ውሰድ። የማራካሽ ስምምነት አይነት ውራንና የእይታ ክል ግጥማቸው ሰዎች በልዩ ሁኔታ ከህትመት ውጤቶች ተጠቃሚ እንዲሆኑ የሚያገዝ ዓለም አቀፍ ሰነድ ነው። ከ80 በላይ ሀገራት የፈረሙበትን ይህንን ስምምነት ኢትዮጵያ ከሰሞኑ ማጽደቋት ሰምቷል። ለመሆኑ ይህ ስምምነት በሚሊየን ለሚቆጠሩ ኢትዮጵያውያን አይነት ውራን ምን ፋይዳ አለው? ይህንና ተያያዥ ጉዳዮችን የህግ ባለሙያ እንዲሁም የኢትዮጵያ አይነት ውራን ብሔራዊ ማህበር ፕሬዚዳንት ለሆኑት አቶ ወሰን አለሙ አቅርቤያለሁ። አቶ ወሰን አስቀድመው በስምምነቱ ምንነት ላይ ተጨማሪ ማስገንዘቢያ ያጋሩናል።
የስምምነቱ ሐሳብ አንድ ደራሲ እንደምሳሌ ወይም የአንድ የቅድና ተዛማጅ መብት ባለቤት የሆነ ሰው በዛ መብቱ ላይ ሙሉ የሆነ ስልጣን አለው። ያለሱ ፈቃድ ማንንም ሰው ያንን ጽሑፍ ወይም ያንን ስራ ያንን የፈጠራ ውጤት ምንም ማድረግ እንዳይችል የመከልከል መብት አለው። በዚህኛው መንገድ እንዳይቀየረው ማለት ነው። ስለዚህ አንድ የተጻፈ ጽሑፍን ወደ ብሬል መቀየር ብፈልግ ወደ ብሬል ለመቀየር መጀመሪያ ማንን ማስፈቀድ አለብኝ ማለት ነው? የዛን የጽሑፍ የፈጠራ ባለቤት ማስፈቀድ አለብኝ ማለት ነው። እሱ ሳላስፈቅድ አልችልም ነው። በፊት በነበረው የቀደሙት ህጎች እንደዛ ነበር። ነገር ግን እነዛ ህጎችም የተለያዩ ልዩ ሁኔታዎችን ያስቀምጣሉ። በህግ ቋንቋ ልዩ ሁኔታ ወይም ኤክሴፕሽን ተብሎ የሚጠራው ዋናው መብት አለ፣ መርህ አለ፣ ነገር ግን በመርሁ የማይገዙ ልዩ ሁኔታዎች አሉ ነው። ነገር ግን ለአይነ ስውራን ወይም ደግሞ የታተሙ ጽሁፎች ችግር ላለባቸው የማህበረሰብ ክፍሎች ተብሎ የተቀመጠ ልዩ ሁኔታ አልነበረም በግልጽ በኛ ሀገር ህግ። በብዙ ሀገራት ህግ ግን ነበር። ይሄ ማራካሽ ስምምነት ይህንን ችግር በማየት ሀገራት አይነ ስውራን የመረጃ አጥራት እንዳይገጥማቸው እንዲህ ያሉ ስምምነቶች ሊያደርጉ ይገባል በሚል ነው ይህንን ያስቀመጠው። ስለዚህ በማራካሽ ስምምነት መሰረት እንደዚህ አይነት ጉዳት ውስጥ የሚወድቁ የማህበረሰብ ክፍሎች ያለ ፈጠራ ባለመብቱ ፈቃድ ለነሱ በሚመች መልኩ የመጠቀም መብት እንዲኖራቸው የሚያደርግ በቅጅነት ዛማጅ መብት ህጎች ላይ ልዩ ሁኔታ የሚያስቀምጥ ወይም ኤክሴፕሽን የሚያስቀምጥ ስምምነት ነው ማለት ነው። ስምምነት ባጭሩ
አቶ ወሰን ኢትዮጵያ ይህንን ስምምነት ማጽደቋ በሀገሪቱ ውስጥ ለሚኖሩ አይነ ስውራን ምን ፋይዳ ይኖረዋል ብለው ያስባሉ?
እንግዲህ በዚህ ሀገር አይነ ስውራን በጣም ብዙ ነገሮችን የተነፈጉ ናቸው። በተለይ የትምህርት፣ የመረጃ ደግሞ በሰፊው በብዙ ነው። በቋንቋውም የሀገራት ቋንቋም በቀላሉ ተደራሽ አይደሉም። ስለዚህ ብዙ ችግር አለ የዚህ ሀገር አይነ ስውራን የሚገጥማቸው። አብዛኛው ግን ከመረጃ ጋር ይገናኛል። ከአንደኛው ክፍለ ዘመን መረጃ ልክ እንደ ኦክሲጅን ነው ይባላል። በዚህ ክፍለ ዘመን ለትምህርትም መረጃ አስፈላጊ ነው፣ ለስራ መረጃ አስፈላጊ ነው። የትኛውንም ድርጊት ለማድረግ ለመዝናናትም ሊሆን ይችላል፣ የትኛውም ነገር መረጃ በጣም ወሳኝ ነገር ነው። ስለዚህ የኢኮኖሚ፣ የፖለቲካ፣ የባህላዊ መብቶቻቸውን የአካል ጉዳተኞችን አይነ ስውራን እናስጠብቃለን እያልን ሁል ጊዜ ያው እንናገራለን። ነገር ግን ከፖለቲካ ፍጆታ የሚያልፈው ተግባር እንቅስቃሴዎች ሲኖሩት ነው። እነዚህ መብቶች ሁን የሚሆኑት አንዱ መረጃን ተደራሽ ማድረግ ነው ማለት ነው ለአይነ ስውራን። በዚህ ሀገር በሚሊዮኖች የሚቆጠረው አይነ ስውራን አሉ፣ ግን በቂ ትኩረት አልተሰጣቸውም ነበር። አሁን ይሄ ስምምነት መጽደቁ ይሁን የሚያስብል ነው፣ በጣም ትልቅ ጥቅም አለው። ነገር ግን ሌላ ተጨማሪ አዋጅም ደግሞ ይህንን ወደ ተፈጻሚነት ሊያበቃ የሚችል ተጨማሪ አዋጅ ማውጣት ይጠበቅባታል። ሀገሪቱ የቀደመውን የቅጅነት ዛማጅ መብት አዋጅ ማሻሻል ይኖርባታል። ጥቅሙ ግን እንግዲህ አይነ ስውራን መቀበል ብቻ ሳይሆን መስጠትም የሚችሉ የማህበረሰብ ክፍሎች እንደሆኑ በታሪክ በደንብ ታይቷል። በተለይ በመንፈሳዊ ህይወቱ አይነ ስውራን ምን ቦታ እንደነበራቸው ይታወቃል። አሁንም ቢሆን ባለው የተገደበ ሪሶርስ ባለው የተገደበ መረጃ፣ የተገደበ ትምህርት፣ የተገደበ የስራ እድል፣ በእነዚህ ሁሉ ሆኖ እንኳ ከፍተኛ አስተዋጽኦ እያበረከቱ ያሉ ብዙ አይነ ስውራን አሉ በሀገሪቱ ውስጥ። ኢትዮጵያ ብዙ ነገር አላት የሚባለው አንዱ የሰው ሀብት ነው እና ይህንን የሰው ሀብት እንዳይባክን ለማድረግ ከፈለገች ይህንን አዋጅ አውጥታ ስምምነቱን የበለጠ ማስፈጸም መቻል አለባት ማለት ነው። ስለዚህ ይህ ስምምነት ወደር የለውም፣ እኩልነትን የሚያስከብር ነው። ሌላው መረጃ እያገኘ የሚያነበውን የፈለገውን እያነበበ አይነ ስውራን እንዳያነቡ ተደርገው የነበረበት ዘመን ስለነበር ይሄ ለአይነ ስውራን ጠቃሚ ነው እንላለን።
ለአይነ ስውራን የሚሆኑ ህትመቶችን፣ የማስተማሪያ መሳሪያዎችን በማዘጋጀት ረገድ ኢትዮጵያ ምን ያህል ተራምዳለች ብለው ያስባሉ? ለእውቀት ራስን ለማስተማር በሚሆኑ ቁሳቁሶች ዝግጅትና እንቅስቃሴ ዙሪያ ምን ነገሮች ተደርጓል ብለው ያስባሉ? ምን መደረግ አለበት ብለውስ ይመክራሉ?
እንግዲህ ሌላ ሀገራት ለአካል ጉዳተኞች ለትምህርትም፣ ለተለያዩ ለስራም የሚያስፈልጉ ቁሳቁሶችን የማሟላት ግዴታ የመንግስት ነው። በጣም ብዙ አሲስቲቭ ዲቫይሶችን፣ ረጂ መሳሪያዎችን ሳይቀር ያቀርባሉ መንግስታት። እኛ ሀገር ግን አይደለም ሌሎች ረጅ መሳሪያዎችን መጽሐፍትን እንኳ በበቂ ደረጃ አያቀርቡም። እና እንደው ሌላውን ትተን የትምህርት መጽሐፍትን ብንወስድ ከስንት አንዴ ነው የሚታተሙት። ለምሳሌ ሊቀየር ሲል መጽሐፉ ሊቀየር ሲል የሚደርሱ የብሬል ህትመቶች አሉ። ከእኛም ጋር ከማህበሩም ጋር ስሩና ቶሎ ይድረስላቸው ስንል በፍጹም የማይሆን ነገር ነው። ስለዚህ አንድ መጽሐፍ ከተቀየረ ሙሉ በሙሉ አይነ ስውራን ሲቸገሩ ነበር የምናየው። ከዛ ውስጥ እንደ ግዴታ አልነበር መንግስት የሚይዘው፣ እንደ ችሮታ ነበር። መንግስት ግዴታ እንዳለበትም በበቂ ደረጃ አቅም ለማለት ይችላለሁ። ትምህርት ስፔሻሊ ደግሞ እንደው በተለየ ሁኔታ ብናነሳ በጣም የሚያሳዝኑ ብዙ ነገሮች አሉ። ያላችሁን ሰነድ እንኳ ስትሆንና እኛ በብሬል ተደራሽ እናደርግ ብሎ ማህበር እንኳ ሲጠይቅ ያላቸውን እንኳ ለመስጠት ፈቃደኛ አልነበርም፣ ሶፍት ኮፒ ማለት ነው። ራሳቸው ደግሞ ተደራሽ ያደርጋሉ ብሎ መጠበቅ ነው ከስንት አንዴ። ለዛም ደግሞ እና ወርልድ ባንክ መጥተው ምን እናደርግላችሁ ብለው ሲጠይቁ እንደ ማሟያ የሚገለግል አድርገው ነበር ሚስት ገብርኤል ስመትንም ሌሎች ኤሌክትሮኒክ ተደራሽ የሆኑ የኤሌክትሮኒክ መንገዶች ደግሞ ፈጽሞ አይታወቁም በመንግስት አካላት ማለት ነው። እኛም ለማሰልጠን እንሞክራለን፣ ማህበሩም ለዛም ብዙ ፈቃደኛ አይደሉም እና መንግስት ግልጽ የሆነ እርምጃ ኃላፊነት አለብኝ ግዴታ አለብኝ ልክ ለሌላ ማህበረሰብ ግዴታ እንዳለብኝ ሁሉ ለአይነ ስውራንም ግዴታ አለብኝ ብሎ እንደ ስራ ሊለው ይገባል እንጂ እንደ ችሮታ ይሄ አንድ አላፊ ሲመጣ በሱ በጎ ፈቃድ የሚደረግ አይነት መሆን የለበትም። ህግም በግልጽ ሊወጣ ይገባል። መንግስትን የሚያስገድድ ይህን ነገር ማሟላት አለበት። ካላሟላ ያላሟላው አካል እሱን የሚያስተዳድሩት ባለስልጣናት ተጠያቂ ናቸው ብሎ የሚቀመጥ ህግ ያስፈልጋል። በእኛ ሀገር ትልቁ የህጋችን ችግር መንግስትን ተጠያቂ ሊያደርግ የሚችል አንድም ህግ የለም። ከአካል ጉዳተኛ ጋር በተያያዘ
የሰማናቸው የህግ ባለሙያና የኢትዮጵያ አይነ ስውራን ብሔራዊ ማህበር ፕሬዚዳንት የሆኑትን አቶ ወሰን አለሙን ነበር። ኢትዮጵያ ከሰሞኑ እንዳጸደቀችው ስለተሰማው የማራካሽ ስምምነት መልከታቸውን ስላጋሩን እናመሰግናለን። ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። በፌስቡክ ገጻችን፣ በትዊተር እንዲሁም ደግሞ በኢንስታግራም አድራሻዎቻችን አስተያየታችሁን አጋሩን። አብራችሁን ስለሆናችሁ በድጋሚ እናመሰግናለን። ዶክተር ስን ተፈራ የሴታዊት የጾታ እኩልነት ንቅናቄ መስራችና አስተባባሪ ናት። ሴታዊት ከተመሰረተ 5 ዓመታት የሞሉ ሲሆን ባለፉት ጥቂት ዓመታትም ምን ለብሳ ነበር የተሰኘ የልብስ ኤግዚቢሽን በተለያዩ ክልሎች በማሳየት ጾታዊ ጥቃት ካለባበስ ጋር ምንም አይነት ግንኙነት እንደሌለው ግንዛቤ የመፍጠር እንዲሁም ደግሞ አለኝታ የተሰኘ ጾታዊ ጥያቄዎች መልስ የሚያገኙበት የነጻ የስልክ መስመርን ሲያንቀሳቅስ የቆየ ድርጅት ነው። እደን ገረመው ከዶክተር ስህን ጋር ሴቶችን ወደ ፖለቲካ የተሳትፎ ስለማምጣት ተወያይታለች።
ዶክተር ስህን ተፈራ በሴቶች መብት ንቅናቄ ውስጥ ስማቸው ከሚጠሩ ሴቶች ቀዳሚዋ ናት። ሴት ልጅ ከወንድ ልጅ እኩል ሆና የመማር የመስራት ለራሷ ብሎም ለሌላዋ ሴት መብት መቆምን ከትምህርት ቤት ሳይሆን የ12 ዓመት ልጅ እያለሁ ከአያቴ ያየሁትና የህይወት መርህ አድርጌ ያደግኩበት ነውም ትላለች። የሴቶች የእኩልነት ጥያቄ ከወንዶች መብት ላይ የሚቀንስ ሳይሆን በሰብአዊነት የሚገኝ መሆኑንም ትናገራለች።
ለመብት ስናወራ ከወንድ የሚቀነስ ነገር አይደለም። እንደ ኬክ ተቆርሶ የሚያልቅ ነገር አይደለም። ሴቷ ስለተማረች የእሷ ከፍታ የእሷ ወደ ደህና ቦታ መድረስ እሱን ዝቅ ያደርጋል የሚለው እውነት አይደለም። ስራቸው ከየት እንደመጣ ይገባኛል። ብዙ ጊዜ ለዘመናት ወንዶች የበላይነት ተጠይቆ ስለማያውቅ ተፈትሾ ስለማያውቅ አሁን ትንሽ ምቾት ቢነሳ አይገርመንም። ለወንዶች ብቻ ሳይሆን ለሴቶችን ምቾት ይነሳል። ምክንያቱም አንዳንዴ ዝቅ ያለ ቦታ መኖር ትንሽ የሆነ ምቾት የሚሰጠው ነገር አለ። ሴቶች ብዙ እንዲማሩ ካልተጠበቁ ተምራም የትም አደርስም ተብላ ሰረግድ ዩኒቨርሲቲ ጨርሳ ብዙ መስራት እንደሌለባት የምታስብ ሴት አይ አሁን እኩልነት ነው፣ እኩል መትጋት አለብሽ፣ እኩል መስራት አለብሽ፣ ደሞዛችሁ ተመጣጣኝ ሲሆን ለአንቺም ይሻላል የሚለው ነገር በኃላፊነትም ለሴቶች ይጨምራል። ስለዚህ ትንሽ ማንገጫገጩ አይገርምም። የትም ዓለም ቢሆን ወደ እኩልነት መምጣት ለሌላው ያሰጋል። ግን አሁን ለምሳሌ በስራ ከሆነ የምንለው በሹመት ከሆነ የወንዶችን የበላይነት ማነቃነቁ ምንም ጥያቄ የለውም። ምክንያቱም ለምሳሌ ጠቅላይ ሚኒስትር አብይ ከ20 ሚኒስትር ካቢኔዎች 10 ሴት ሲያደርጉ 10 ይሄ ቦታ ይገባኝ ነበር ያለ ወንድ ቦታውን እንዳጣ እንደሚሰማው ግልጽ ነው። ስለዚህ ምህዳሩ ይጠባል፣ ምንም ጥያቄ የለውም። ድሮ የወንድ ብቻ ወንዶች ከወንዶች ብቻ ሲወዳደሩ የነበረው ጠባቡ ቦታ አሁን ሴቶችን ሲጨምር ውድድሩ መስፋቱ ምንም ጥያቄ የለውም። ግን ምንድነው ማሰብ ያለብን? ሲጀምር ማን ነው የወንድ ብቻ ያደረገው? ስህተት እኮ መጀመሪያም የወንድ ብቻ ስፔት መሆኑ ነው ያኛው። ስለዚህ በታሪክ የመጣን የፍትሐዊነት የማስተካከል ስራ ነው እና መፍትሄ ወይም የኛ መልእክት ሁልጊዜ ምንድን ነው? እኩልነት ዊን ዊን ነው። የወንዶች የበላይነት ሲንገጫገጭ ሲፈተሽ አብሮት የሚመጣ ግን በጣም ጥሩ ነገሮች አሉ። ባልና ሚስት እኩል ሲሰሩ፣ እኩል ሲታገሉ፣ ለወንዱም ከወንዱ ላይ ያለውም ጫና እኮ ዘቅ ይላል።
ሴቶችን ወደ አመራር ለማምጣት አሁን ላይ እየተሰሩ ያሉ ስራዎች በተለይም የካቢኔ አባላት ወደፊት መምጣታቸው ይበል የሚያስብል መሆኑን የምትናገረው ዶክተር ስህን፣ አሁንም ግን በአመለካከት ዙሪያ ብዙ ስራዎች እንዳሉ ነው የምትናገረው።
በውክልና ስናየው ቀላል ነገር አይደለም። ሴቶች ስልጣን ላይ ሆነው ውሳኔ ሲወስኑ ቅም አለው። ለብዙ ሴቶች መበረታታት ነው። ወጣት ሴቶች ሲያድጉ መሆን እችላለሁ የሚለውን ያሳየናል። ስለዚህ መልኩ የጠቅላይ ሚኒስትሩ ሹመት በጣም ነው የምንደግፈው። ጥሩ ነገር የሚያደርጉት ምን ያህል ሰጥተዋል የሚለው ብዙዎቹ በጣም ጥሩ ነገር ሲሰሩ ነው። ግን ዋናው ነገር ምንድን ነው? ከጾታ እኩልነት አንግል ስናየው ለምንድን ነው ሴቶች ለብቻቸው የሚጠየቁት የሚለውን አሁን ሚዲያ ብዙ ሚዲያ ላይ ይመሳል እና ወንዶች በሚፈተሹበት ነገር አይደለም የሚፈተሹት። ወንዶችም እኮ እኩል እንዲሆኑ በውድድር የተደረገ አይደለም። ብዙ ጊዜ ሴቶችን የመጠበቅ ነገር አለ። አሁን በተለይ በጣም በገፍ ስለሆነ ጠቅላይ ሚኒስትሩ ሽመው በአንድ ክሎ ሚገቡ ሚያቸዋ የሚል ነገር በጣም ነበረ። እና ብዙዎች ግን በጣም ጥሩ ነገር ሲሰሩ ነው የምናየው። ከነሱ የበለጠ መጠየቅ ትንሽ አደጋ ያለ ይመስለኛል። እንደ ማንም ሰው ይሳሳታሉ። በወንድ ጥሩ በጣም ጥሩ ያልሆኑ ሊኖሩ ይችላሉ። ግን የእውነት ወደ እኩል የምንመጣው መመዘኛውን ስናስተካክለው ነው። ሴቶች ላይ የበለጠ ፍተሻ መኖሩ ብዙ የሚጠቅመን ነገር አይደለም። ግን ደግሞ ፌል እንዲያደርጉ እንዲወድቁ መጠበቅ በጣም አለ። አሁን ለምሳሌ አንድ ምሳሌ ልስጥሽ እና የዲፌንስ መከላከያ ሚኒስትር መጀመሪያ ሲሾሙ ኢንጂነር አይሻ ነበሩ እና ያኔ የነበረው ውይይት በጣም የሚደንቅ ነበር። ሰዎች ለውጥ ድንና ምንጠቃለች እዚህ ቦታ ላይ መሆን ያለበት ወታደር ነው የሚል ሀሳብ ነበራቸው። ነገር ግን ባናቀው ነው እንጂ ከዛ በፊት እንዲሆን ይሄ የሲቪል ቦታ ነው። ምክንያቱም የሚሊተሪ የጦር ኃይል አዛዥ እና የመከላከያ ሚኒስትር ስለሚለያዩ እና ይህ የሲቪል ቦታ እንደሆነ ባለማወቅ ቃለ ሴቶች የማይሆን ነገር እንደተሰጣቸው ከጠሩ በኋላ ሲመስ በዚያው ደግሞ ተቀቀለ ማለት ነው።
በዚህ ዓመት ማገባደጃ ላይ ሊደረግ በታቀደው ሀገራዊ ምርጫ ላይም የተለያዩ የፖለቲካ ፓርቲዎች ከቃላት አጠቃቀም ጀምሮ ሴቶችን ማካተት እንዲችሉ የውይይት መድረክ በሴታዊት በኩል እያዘጋጁ ይገኛሉ።
ሴቶች ወደ ፖለቲካ ተሳትፎ የሚለው ለሴታዊትም አመቱ የያዝነው ግብ ነው። ማርች 1 ላይ አንድ ሴሽን ይኖረናል። ሁሉንም ፖለቲካ ፓርቲዎች ጋር ይዘናል እና ሴቶችን እንዲወክሉ። ምክንያቱም አንዳንድ ፖለቲካል ፓርቲዎች እንኳን አመራር ላይ በአባላቸው ደረጃ ራሱ በጣም ዝቅተኛ የሴቶች ቁጥር ያሉባቸው አሉ። ስለዚህ ምንድን ነው እዛ ውስጥ ያለው እሹ ምንድን ነው የሚለውን ለመወያየት እየሞከርን ነው። ያው ሴቶች ጋርም ክፍተት አለ። ምክንያቱም ፖለቲካል ፓርቲዎች ስጠይቃቸው ሴቶች ወደ እኛ አይመጡም ይፈራሉ የሚል ነገር አለ። ከዛሬ ድረስ የምናውቀው ፖለቲካ ማለት መታሰር መገረፍ ስለሆነ ወደ ፖለቲካ ባይመጡ የሚገርም አይደለም። ግን ደግሞ አብዛኛው ስራ መሰራት ያለበት በፖለቲካል ፓርቲዎች ነው ብዬ አስባለሁ። እና 51% የሀገሪቷን ህዝብ እይታ ውስጥ ሳያስገቡ ፖሊሲ መቅረብ በኋላ መገለጽ የሚያዋጣት ነገር አይደለም። እና ብዙዎቹ ማሰብ ያለባቸው ሴቶች እንዲመርጡ ለራሳቸው ከሆነ ሴቶች እንዲመርጡ ምንድን ነው ማድረግ ያለብን? ሁሉንም ፖሊሲያችንን ስንቀርጽ ብሔርና ሃይማኖትን ብቻ ሳይሆን ማንነት መከፋፈያ አንደኛው የመጀመሪያው ጾታ ነው እና ለሴቶች ምንድን ነው ጥያቄያቸው የሚለውን ነገር በስብ ለራሳቸውም ያዋጣቸዋል። ለምሳሌ የወር አበባ ንጽህና መጠበቂያ ከአንድ ሌት የተደረገ ይሹ ነው። አሁን ገና በአሁኑ ጊዜ ፕሬዚደንቷ በጣም ስለቆረቆራቸው እና እንደ ትልቅ ነገር ፕሮጀክት ቀርጸው የሰሩበት ስለሆነ ነው እንጂ በመንግስት ደረጃ ታክስ ላይ አይነሳም፣ እንደ ጤና አይታይም። ኮንደም በነጻ የሚከፋፈልበት ሀገር ጾታዊ ግንኙነት መፈጸም ምርጫ ሆኖ እንግዲህ ወር አበባ በየወሩ ያለ ምርጫችን የምናስተናግደው ነገር ሆኖ ለንጽህና ጥበቃ ዙሪያ ምን ነገር ተደርጎ አይቅም። አሁን 1-2 ዓመት ነው። እኔ ፖለቲካል ፓርቲ ቢኖረኝ ለምሳሌ ለሴቶች በዚህ ላይ ይሰራለሁ፣ በነጻ እንድታገኙ አደርጋለሁ። ያው በእርዳታ የሚመጣ ከሆነ ወይ እና ብለዚህ እዚታን የማስተካከል ነገር ሴቶች የበለጠ እንዲሳተፉ የሚያደርግ ይመስለኛል። እና ቋንቋን ማስተካከል ሁሉም ኢትዮጵያዊ ወንድ እንደሆነ አይነት አንተ ተነት አንተ የሚለውን ቋንቋ እንደ ሴቶች እንደ ወንዶች እንደ ህዝብ ይህንን ነው የምንፈልገው። ስለዚህ ወደዛ ፓርቲ ዜቻችን እንሳባለን። በዚህ ዙሪያ ትንሽ ለውጥ ያየነው ከኢዜማ ነው። ኢዜማ በጣም ጠንካራ የሆነ የሶሻል ጀስቲስ የማህበራዊ ፍትህ መርሆ ስላለው እዛ ተዛል ጀንደር ጾታ እኩልነትን አጥክሮ እየሰራበት ነው። ይህም ደግሞ የምናውቀው እኛ ፖሊሲኛ ነው የሚሰራው አበርክቶት የምናደርገው አስተዋጽኦችን ለኢዜማ ስለሆነ የምንሰራው ነገር ነው ማለት ነው። ይህን ስንል ደግሞ ከሌላ ፖለቲካ ፓርቲዎች ጋር እንሰራ ማለት አይደለም። ከሁሉም ጋር የሚሰራ ደስ ይለናል። ብንሱ አፕሮች ስላደረግ ነው።
ዶክተር ስህን ሴቶችን ወደ አመራር ለማምጣትና ለማካተት ከፖሊሲ ቀረጻ ጀምሮ በደንብ ታስቦበት መሰራት እንዳለበት አጽንኦት ሰጥታ ታሳስባለች። አድማጮች፣ በቀጣዩ ሳምንት ደግሞ ኢትዮጵያ ውስጥ ስላሉ እንስታዊ ወይም ፌሚኒዝም እንቅስቃሴዎች ዙሪያ የተወያየነውን ይዤላችሁ መለሳለሁ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ።
አድማጮቻችን፣ እስካሁን ድረስ አብረን ስለነበርን በጣም እናመሰግናለን። ሀብታሙ ስዩም ሲያስተናግዳችሁ ነበር። ኤልያስ አስማረ ደግሞ የዕለቱ የምህንድስና ባለሙያችን። ደህና ደሩ።
sun radio vioe segantafano remote